ራይድምስ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ሲኒዮስ ካርቪ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ለእናንተ ይሁን አድማጮች፣ እንደምን አመሻችሁ። ዛሬው ምሽት ክፍለ ጊዜ ተከታታዩን የሮሜ መጽሐፍ ጥናታችንን ይዘንላችሁ ቀርበናል። እስቲ አስቀድመን እግዚአብሔር አምላካችን በልጁ በጌታ በኢየሱስ ክርስቶስ ባደረገልን ታላቅ ምሕረት ምላሹ ምን ይሆን ይያልን በዚህ ዜማ አስቲና ሙጋክሶ
ምላሹ ምን ይሆን እግዚአብሔር አንተ ላደረከው አንድያ ልጅህን ስለኛ ብለህ ለመስቀል ሞተህ ዳውን ዘፈተ ወደዋ የሚያሰም የለ ልጆች ሆነና እንደዚህ የሚለየን የለ ለዘለለ ረንድ ልግለጦ እንዴት ፍቅር እንዳዜመ ለታካይመ ኧረ ምንን ወደድከው ምን አድርገን መረከኝ ኢየሱስ ባክ ንገረኝ ውድዬ ባክ ንገረኝ ኢየሱስ ባክ ንገረኝ ውድዬ ባክ ንገረኝ ሀክሊ ደፍተ ካለ በቀራው ለ አጥያትን ግባለ ንስኩልና ለነሙ ገለ ሁሉ ገለ ወደ እግዚአብሔር መንግስት ያበነጻ መግባቶ ነውልናል በከበረ
እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። በዚህ ጡመ ዜማ አገኘውን እግዚአብሔር ደሞ ስለቀባባውና ስለሞላው እግዚአብሔር የተመሰገነ ይሁን። በዝማሬውም ያገለገለን ወንድማችን አገኘው ይደግን፣ እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። ወዳጆቼ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ያደረገልንን ታላቅ ውለታ እንደምን እንከፍላለን? የርሱን ውለታ እንደምን እንመልሳለን? እናንተ በብርና በወርቅ እንመልስ ብትሉ በእውነት
ይቻላል?
አይቻልም። እግዚአብሔር ይክበር ይመስገን። እስቲ እንዲህ ያለን ደግሞ በፊቱ እንቅረብ። ጌታችን ሆይ እናመሰግንሃለን። አንተ ባትጠራን፣ አንተ ካለም ቅብዝብዝነት ባትመልሰን ኖሮ ይሄኔ መልካችንም ባላማረ፣ ይሄኔ ኑሯችንም ባላማረ፣ ይሄኔ ቅብዝብዝነታችን ሰፍቶና ገዝፎ እግዚአብሔር ሆይ ካንተ ይለየን ነበር፣ በሰይጣን እጅ እንወድቅ ነበር። ኃጢአታችንን ይቅር ያልክ፣ መተላለፋችንን የደመሰስክ፣ በልጅህ በጌታ በኢየሱስ ክርስቶስ በኩል የተቀበልከን አንተ የዘላለም ጌታ፣ አንተ የዘላለም ንጉሥ እግዚአብሔር ክብር ተመስገን። በዚህ ጊዜ ደግሞ እግዚአብሔር ሆይ እንለምንሃለን፣ ና ከኛ ጋር አሁን ቃልህንም ደግሞ እንረዳ ዘንድ ልቡናችንን እግዚአብሔር ሆይ አብራ። ጌታ ሆይ በዚህ በሰማነው ቃልህና እውነትህ ደግሞ መመላለስ መኖር እንድንችል ጸጋህን አብዛልን። እግሮቻችን ቢሲቱ ቢሰናከሉ ካንተም መንገድ ፈቀቅ ቢሉ እባክህ በጸጋህ ደግሞ አሽተህ በፍቅርህም ቁንጥጫ ደግሞ ቆንጥጠህ ወደ አንተ እንድትመልሰን እንለምናሃለን። በቃልህ የምንኖር ሰዎች አድርገን ሕይወታችንን ኑሯችንንም ሁሉ ግዛ። ስላደረክልን ታላቅ ምሕረትና ቸርነት እጅግ አድርገን እናመሰግናለን። ክብር ተመስገን። ስለ ያው ስምህ ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 3 የተመለከትነው የእግዚአብሔር ጽድቅ ለሰዎች ሁሉ ስለመሰጠቱ የሚለውን አብይ ጉዳይ ነበር። በዚያ ክፍል ውስጥ እግዚአብሔር ብዙ ቁም ነገሮችን ለኔና ለናንተ በስፋት እንደተናገረ እንደዘረዘረ በልባችንም ማተሙን ደግሞ እንዳተመ እምነታችን ነው። ዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ትላንትና ካቆምንበት እንቀጥላለንና እስቲ የሮሜን መጽሐፍ ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 3 ቁጥር 3 ናውጡ። ሮሜ ምዕራፍ 3 ቁጥር 3 ተመልከቱ። ትላንትናው ክፍለ ጊዜ ጥናታችን እግዚአብሔር ስለ አይሁዳዊው መጻይ ሁኔታ የራሱ ቅድና ዓላማ አለው። ምክንያቱም እግዚአብሔር ታማኝ ስለሆነ ቃሉን አያጥፍም ካልን በኋላ ጳውሎስ ደግሞ ይህንን አስመልክቶ የሚናገረው ነገር አለው ብለናል። ታዲያ ጳውሎስ ምንድነው የሚለው? እስቲ ከቁጥር 3 እንመልከት። ታዲያ ምንድነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? ይላል። ሰዎች ላያምኑ ይችላሉ ወገኖች። የነርሱ አለማመን ግን የእግዚአብሔርን ታማኝነት ጥያቄ ውስጥ ሊከተው አይችልም። አይሁዳዊው ያገኘው ጠቀሜታ ለተፈለገው አላማ መፈጸም ምክንያት ካልሆነ እግዚአብሔር ለሕዝቡ ታማኝ አልሆነም ማለት ነውን? እርግጥ ነው አይሁዳውያን በገቡት ቃል መሰረት አልተገኙም። ታዲያ እግዚአብሔርም እንደነርሱ ቃሉን ማጠፍ አለበትን? በፍጹም እንደዚያ አይሆንም። ምክንያቱም የነርሱ በደልና መጽ አዳኙን እንደሚከለክላቸው የገባውን ቃል እንዲያጥፋል አደረግም። ምንም እንኳ እነሱ ባያምኑም የእስራኤልን መጻይዎት በተመለከተ እግዚአብሔር የገባላቸውን ቃልም ይፈጽማል። ወገኖቼ እግዚአብሔር ለኔና ለናንተ ላለው ቅድ መሰረቱ የኔና የናንተ ታማኝነት አይደለም። እግዚአብሔር የሚያድነኝ በኔ ታማኝነት መሰረት ቢሆን ኖሮ ገና ድሮ ጠፍቼ ነበር። የበረከታችንና የበጎነታችን መሰረቱ የርሱ ታማኝነት ብቻ ነው። በቃ ይህ የዘላለም እውነት ነው። ስለ ታማኝነቱ እግዚአብሔር ይመስገን። ወዳጆቼ እንዲህ አይሁን ይላል ቁጥር 4 ላይ። እንዲህ አይሁን በቃል ትጸድቅ ዘንድ ወደ ፍርድ በገባህም ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን ይላል። በሌላ አነጋገር እንዲህ ያለውን ጥያቄ የሚያነሳ ኃጢአተኛ ራሱ ውሸታም ነው። እግዚአብሔር ደግሞ አንድ ቀን በሐሰቱ ይፈርድበታል ማለት ነው። ለምን? ምክንያቱም የእግዚአብሔር ታማኝነት ከጥያቄ በላይ ነው። ታማኝነቱ እውነት ስለሆነ በፍጹም አይለወጥም። ሐዋርያው ዮሐንስ እንዲህ ይላል፣ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። አንደኛ ዮሐንስ ምዕራፍ 5 ቁጥር 10ን ተመልከቱ። በልጁ በኢየሱስ ክርስቶስ አለማመን ከኃጢአት ሁሉ የከፋ ኃጢአት ነው። አስተዋላችሁ? በልጁ በኢየሱስ ክርስቶስ አለማመን ከኃጢአት ሁሉ የከፋ ኃጢአት ነው። ምክንያቱም በልጁ አለማመን ማለት እግዚአብሔር ስለ ልጁ የተናገረውን አለመቀበል ማለት ነው። እግዚአብሔርን ሐሰተኛ ማድረግም ማለት ነው። ነገር ግን አመጻችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመጸኛ ነውን? እንደ ሰው ልማድ ላለው ይላል። ቁጥር 5ን ልብ በሉ። አንዳንድ በቃላት መጫወት ደስ የሚላቸው ሰዎች አሉ። ምናልባትም እነዚህ ሰዎች በተለመደ በቃላት የመጫወት ጥበባቸው የሰዎች ታማኝ አለመሆን የእግዚአብሔርን ታማኝነት የሚያሳይ ከሆነ የእግዚአብሔርን ክብር የበለጠ አጉልቷል። ታዲያ የነርሱ ድካም የእግዚአብሔርን ታላቅነት የሚያመለክት ከሆነ ለምን በኃጢአታቸው ይፈርድባቸዋል በማለት ሊጠይቁ ይችላሉ። ጳውሎስ የጸጋ ወንጌልን ሲሰብክ የዚህ አይነት ተቃውሞ ነበር የደረሰበት። ለራሱ ክብርን ለማስገኘት እግዚአብሔር በኃጢአተኛው የሚጠቀም ከሆነ ኃጢአተኛውን በኃጢአቱ አይቀጣውም ማለት ነው። ያስተሳሰብ አንዳንዶችን እንደፈለጋቸው በኃጢአት መኖር እንደሚችሉ እንዲያስቡ አድርጓቸዋል። እንዲህ አይነቱን አመለካከት በሮሜ ምዕራፍ 6 ቁጥር 1 በድጋሚ ወደፊት እንመለከታለን። በዚሁ ምዕራፍ ማለትም በምዕራፍ 6 ተገቢ ምላሽ እንደተሰጠውም እንመለከታለን። ጳውሎስ ይህን ጥያቄ ያቀረበው ከሰው እይታ አንጻር ነበር። እጥርምጥን ባለ ሁኔታ ስናስቀምጠው የኔ ኃጢአት የእግዚአብሔር ታማኝነትን አጉልቶ ካሳየ፣ የኔ ታማኝ አለመሆን የእርሱን ታማኝነት የሚመሰክርም ከሆነ፣ ጽድቁና ታማኝነቱ እንዲታይ ስላደረጉ እግዚአብሔር ለምን ይፈርድብኛል የሚል ነው። እዚህ ላይ ጥያቄውን ያቀረበው ጳውሎስ ነበር። ያም ሆነ ይህ ጳውሎስ እየተናገረ ያለው ደህንነት የእግዚአብሔር ጸጋ ስጦታ እንደሆነ ሰዎች ተረድተውለታል። እንዲህ አይሁን፣ እንዲህ ቢሆን እግዚአብሔር ባለም እንዴት ይፈርዳል ይላል በቁጥር 6 ላይ ጳውሎስ። የእግዚአብሔርን ፍትህ ጥያቄ ላይ የሚጥለውን ማንኛውንም አመለካከት ጳውሎስ ሲቃወም እንመለከታለን። ይህ ኃጢአት የእግዚአብሔርን ክብር የሚያሳይ ከሆነ ሌሎች ኃጢአቶችም የእግዚአብሔርን ክብርና ጸጋ ያሳያሉ ማለት ነው። ስለዚህም እግዚአብሔር በዓለም ላይ ለመፍረድ አይችልም ማለት ነው። ማንም ሁን ምንም አማኝም ሁን የማታምን ለበደለኞች ተመጣጣኝ ቅጣት እንደሚገባቸው እንስማማለን። ሰው ሁሉ በዚህ ይስማማል። ይህንን በልባችን ውስጥ ያኖረው ራሱ እግዚአብሔር ነው። በኔ ውሸት ግን የእግዚአብሔር ዕውነት ለክብሩ ከላቀ ስለምን በኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል ይላል በቁጥር 7 ላይ። እዚህ ላይ ውሸት የሚለው ቃል የሚያመለክተው የሞራል ኃጢአቶችን ነው። አንዳንድ ሰዎች ኃጢአታችን ለእግዚአብሔር ክብር መስፋፋት ምክንያት ሆኗልና በምንም አይነት ሊፈርድብን አይገባም የሚል መከራከሪያ ሊያቀርቡ ይችላሉ። ቁጥር 8ን ተመልከቱ። ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰርቡናልና አንዳንዱም እንዲህ እንድንል ይናገራሉ፣ የእነርሱ ፍርድ ቅን ነው ይላል። እንግዲህ ከላይ በተመለከትነው አስተሳሰብ መሰረት ኃጢአት የእግዚአብሔርን ክብር የሚያሳይ ከሆነ ኃጢአት በበዛ መጠን የእግዚአብሔርም ክብር ይበዛል ማለት ነው። አንዳንድ ሰዎች እንዲህ ያለ ትምህርት ታስተምራለ በማለት ጳውሎስን ጠርጥረውታል። ጥርጣሬያቸው ግን መሰረት ሊኖረው አይችልም። ምክንያቱም እግዚአብሔር ኃጢአትን እንደሚቀጣ ጳውሎስ ራሱ አጥብቆ ሲናገር ነበርና ነው። አይሁዳውያንም ሆኑ አረማውያን፣ ጥቁሮችም ሆኑ ነጮች፣ ወንዶችም ሆኑ ሴቶች፣ ሀብታሞችም ሆኑ ድሆች፣ ሰዎች በሙሉ ወገኖቼ ኃጢአተኞች ናቸው። ጳውሎስ ይህን ክፍል የሚደመድመውም ሰዎች ሁሉ በእግዚአብሔር የሚፈረድባቸው መሆኑን በማሳየት ነው። ከዚያ በኋላ ደግሞ ጳውሎስ ከእግዚአብሔር ሕክምና ምርመራ አንጻር ያለንን አቋም ያመለክታል። ሕክምናው መንፈሳዊ ነው። ሕክምናው የሚከናወነውም በታላቁ ሐኪም አማካኝነት ነው። እዚህ ላይ 14 የክስ ዝርዝሮች ቀርበዋል። ሰዎች ሁሉ በእነዚህ በሽታዎች ተጠቅተዋል። በሽታዎቹ እንዲህ በዋዛ የሚታለፉ ሳይሆን ለሞት የሚያደርሱ ናቸው። እንደ እውነቱ ከሆነም ማንኛችንም ብንሆን በበደላችንና በመተላለፋችን የተነሳ መንፈሳዊ ሙታን ነበርን። ያለንበት ሁኔታ ይህን ይመስላል። እንግዲህ ምን ይሁን ይላል ጳውሎስ ደግሞ በቁጥር 9 ላይ። እንግዲህ ምን ይሁን? ከነርሱን በልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና ይላል። እዚህ ላይ ጳውሎስ ሊያሳየን ወይም ሊያረጋግጥልን የሚሞክረው ሰው ሁሉ ኃጢአተኛ መሆኑን ሳይሆን እግዚአብሔር ኃጢአትን የሚቀጣ መሆኑን ነው። ሰዎች ሁሉ በኃጢአታቸው እንደሚከሰሱ ነው የሚያመለክተው። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና። እንግዲህ ማንም እንሁን ምንም ሁላችንም ኃጢአተኞች ነን ማለት ነው። እዚህ ላይ ከኃጢአት በታች ሲል ምን ማለቱ እንደሆነ እንድናስተውል እፈልጋለሁ። ሰው በአራት የተለያዩ መንገዶች ኃጢአተኛ ነው። አንደኛ ሰው በተግባሩ ኃጢያተኛ ነው። ልብ በሉ፣ ሰው በአራት የተለያዩ መንገዶች ኃጢያተኛ ነው። አንደኛው ነጥብ ሰው በተግባሩ ኃጢያተኛ ነው። ሁለተኛው ነጥብ ደግሞ ሰው በተፈጠረው ኃጢያተኛ ነው። ቶሎ ቶሎ ጻፍ አድርጉ። ሰው በተፈጠረው ኃጢያተኛ ነው። ሶስተኛው ደግሞ ህጉ ኃጢያተኛ ነው ስለሚለው ሰው ኃጢያተኛ ነው። ህጉ ኃጢያተኛ ነው ስለሚለው ሰው ኃጢያተኛ ነው። ይህንንም ወደፊት በዚሁ መልእክት ሰፋ አድርገን የምንመለከተው ይሆናል። አራተኛው ነጥብ ደግሞ የሰው ልጅ ካለበት ይዞታ የተነሳ ኃጢያተኛ ነው። የሰው ልጅ ካለበት ይዞታ የተነሳ ኃጢያተኛ ነው። ሁላችንም ከኃጢአት በታች ነን። የመጀመሪያው ክስ እንዲህ ይላል፣ እንዲህ ተብሎ እንደተጻፈ ጻድቅ የለም አንድ ስንኳ የለም ይላል። ሮሜ ምዕራፍ 3 ቁጥር 10 ልብ ይሏል። እግዚአብሔር ወዳጆቼ ሁላችሁ ኃጢአተኞች ናችሁ፣ ስለምወዳችሁም ላድናችሁ ፈልጋለሁ ይለናል። በኃጢአቱ ለጠፋው ዓለም እግዚአብሔር ጥሪ ያቀረበ ነው። ለእያንዳንዳችንም በግል ጥሪ ያቀርባል። ወዳጄ ሆይ ጥሪውን በግል ተቀበለ ይሆንን? ጥሪውን سنቀበልና በጎ ምላሽ سنሰጥ ከእግዚአብሔር ጋር ግንኙነታችን ይስተካከላል። ጥሪውን سنቀበልና በጎ ምላሽ سنሰጥ ደህንነትን እንቀበላለን። እግዚአብሔር ራሱ ጻድቅ የለም አንድ ስንኳ የለም ብሏል። ይሁን እንጂ እግዚአብሔር እቅድ አዘጋጅቷል። ሁለተኛው ክስ ደግሞ ልብ በሉ፣ የመጀመሪያው ክስ ምን የሚል ነው ብያችኋለሁ። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድ ስንኳ የሚል ነው። ይህንን በቁጥር 10 ላይ ታገኛላችሁ። ሁለተኛው ክስ ደግሞ በቁጥር 11 ላይ የሚገኘው እንዲህ የሚለው ቃሉ ነው፣ አስተዋይ የለም እግዚአብሔርንም የሚፈልግ የለም ይላል። በሌላ አነጋገር በሚያውቀውና ባለው አስተዋይነት መጠን የሚኖር የለም ማለቱ ነው። ማንም እንዲህ ያለውን ሰው መምሰል አይፈልግም። ሶስተኛው ክስ ደግሞ እግዚአብሔርንም የሚፈልግ የለም የሚል ነው። እግዚአብሔር ራሱን ገልጧል። ሶስተኛው ክስ ደግሞ እግዚአብሔርንም የሚፈልግ የለም የሚል ነው። እግዚአብሔር ራሱን ገልጧል። እግዚአብሔር ከፍጥረቱ ጋር ድብብቆሽ እየተጫወተ እንደሆነ ማሰብ የለብንም። ሐዋርያው ጳውሎስ በአቴና አግኝቷቸው ለነበሩት ፈላስፎች እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንሳ ይገቡ ዘንድ ሰውን ሁሉ ያዛል በማለት እንደነገራቸው እናስታውሳለን። የሐዋርያ ሥራ ምዕራፍ 3 ቁጥር 17ን ይመለከቷል። የሐዋርያ ሥራ ምዕራፍ 3 ቁጥር 17 እግዚአብሔር ኃጢአትን በዋዛ አይመለከተውም። የሰው ልጅ ኃጢአተኛ እንደሆነ ተናግሯል። መዳን የሚችልበትም መንገድ አዘጋጅቶለታል። የደህንነት መንገዱ ደግሞ ግልጽና ማንም መረዳት የሚችለው ነው። አንዳንዶች ሃይማኖት ማለት የሰው ልጅ እግዚአብሔርን ለመፈለግ የሚያደርገው ሙከራ ነው ይሉናል። መጽሐፍ ቅዱስ ግን እግዚአብሔርንም የሚፈልግ የለም ነው የሚለን። የሰው ልጅ በራሱ መንገድ እግዚአብሔርን ፈልጎ ሊያገኘው አይችልም። አንሳሳት፣ እየተጓዘ ያለው በተሳሳተ አቅጣጫ ስለሆነ ሃይማኖትን በተመለከተ የሰው ልጅ ይህን ያህል እድገት አሳይቷል ማለት ይከብዳል። እንዲያውም ከእግዚአብሔር እየራቀ ነው ማለት ይቻላል። አራተኛው ክስ ደግሞ ቁጥር 12 ላይ የሚገኝ ቃሉ ነው፣ ሁሉ ተሳስተዋል በአንድነትም የማይጠቅሙ ሆነዋል፣ ቸርነት የሚያደርግ የለም አንድስ እንኳ የለም ይላል። ወዳጆቼ እውነተኞች ከሆነ የምናደርገው ሁሉ ትክክል እንዳልሆነ እንደ ተሳሳተን እንረዳለን። እያደረግን ያለነው ማድረግ ያለብንን አይደለም። በሌላ በኩል ደግሞ ማድረግ ያለብንን እንኳን ማድረግ አልቻልንም። ስለዚህ ከትክክለኛው መንገድ ርቀናል፣ ከትክክለኛው መንገድ አፈንግጠናል ማለት ነው። አምስተኛው ክስ ደግሞ በአንድነትም የማይጠቅሙ ሆነዋል ይላል። ልብ በሉ፣ አምስተኛው ክሳችን በአንድነትም የማይጠቅሙ ሆነዋል የሚል ነው። የማይጠቅሙ ሲል ከመራራና ከጎምዛዛ ፍሬ ጋር በተያያዘ መልኩ ነው። ልብ በሉ፣ የማይጠቅሙ ሲል ከመራራና ከጎምዛዛ ፍሬ ጋር ያያይዛቸዋል። በሌላ አነጋገር መራራ ሆነዋል ተብሎ በተሻለ ሁኔታ መተርጎም ይችላል ማለት ነው። አንድ ፍሬ ብዙ ከቆየ ይበላሻል። ያለ ጊዜው ከተከተፈም ለበላተኛው ጣዕም አይኖርም። እንግዲህ የማይጠቅሙ ሆነዋል ሲል በዚህ መልኩ እንደሆነ እንድናስተውል ፈልጋለሁ። ስድስተኛው ክስ ቸርነትን የሚያደርግ የለም ይላል። የሰው ልጆች ከአንድ ቦታ ተነስተው በተቃራኒ አቅጣጫ የሚጓዙ መንገደኞችን ይመስላሉ። አንዱ ሌላውን መርዳት አይችልም። ጌታ ኢየሱስም በዘመኑ የነበሩ የሃይማኖት መሪዎችን እውሮችን የምትመሩ እውሮች ብሏቸዋል። ማቴዎስ ምዕራፍ 15 ቁጥር 14ን ተመልከቱ። የማቴዎስ ወንጌል ምዕራፍ 15 ቁጥር 14ን ልብ ይሏል። እኔና እናንተን እንዲሁም ተቅላላ የሰው ልጆችን ጨምሮ እግዚአብሔር የሚለንም ይህንኑ ነው። ቀጥሎ ደግሞ በታላቁ ሐኪም የሕክምና ምርመራ አንጻር ጳውሎስ የሰዎችን ማንነት ሊያሳየን ይፈልጋል። ቁጥር 13ን እናንብበው። ጉሮሯቸው እንደ ተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል፣ የባብ መርዝ ከከንፈሮቻቸው በታች አለ ይላል። ወደ ሐኪም ቤት ስትሄዱ ወዳጆቼ፣ ሐኪሙ አስቀድሞ ከሚያደርጋቸው ነገሮች አንዱ ምን እንደሆነ ታውቃላችሁን? አፋችሁን እንድትከፍቱ ያደርግና ጉሮሯችሁን ያያል። እግዚአብሔርም እንዲሁ ያደርጋል። ቃሉ ጉሮሯቸው እንደ ተከፈተ መቃብር ነው ይላል። መቃብር በጣም መጥፎ ሽታ ያለበት ነው። መቃብር አስጸያፊ ሽታ ያለበት ስፍራ ነው። ስለዚህም ይህን ቃል ስታነቡ ከዚህ እውነት ጋር በተያያዘ መልኩ ቢሆን ጠለቅ ያለ ትርጉም ሊሰጣችሁ እንደሚችል እርግጠኛ ነኝ። ወገኖቼ፣ እግዚአብሔር በእኔና በእናንተ ውስጥ ምንም የሚያገኘው መልካም ነገር የለም። በፊቱ እንደ ተከፈተ መቃብር እንደሆን ነው እግዚአብሔር የሚነግረን። እግዚአብሔር በሚያየን መንገድ ራሳችንን ለማየት ብንችል ኖሮ ራሳችንን እንጸየፈው ነበር፣ ምንም መልካም ነገር እንደሌለንም በተረዳን ነበር። በምላሳቸውም ሸንግለዋል ይላል። አስተዋላችሁ? በምላሳቸውም ሸንግለዋል ይላል። እግዚአብሔር ከኔና ከናንተ ምላስ ምን እንደሚያይ ታውቃላችሁን? ሽንገላን ማታለልን ነው የሚመለከተው። እንደ ባብ መርዝ ተናዳፊ የሆነ ነገርን ነው የሚመለከተው። በምላሳችን የሌሎችን መልካም ስም እናጠፋለን። ዛሬ አብያተ ክርስቲያናትን ያስቸገረ ነገር ቢኖር ሐሜትና ወሬ ነው። አስተዋላችሁ? ዛሬ አብያተ ክርስቲያናትን እያተራመሰና ያስቸገረ ነገር ቢኖር ሐሜት ነው። በሐሜት ምክንያት ከፍተኛ በደል ይፈጸማል። የባብም መርዝ ከከንፈሮቻቸው በታች አለ። ምላሳችን ምንኛ አደገኛ ነገር ነው! አፋቸውም እርግማንን መራራነትንም ሞልቶበታል ይላል። ቁጥር 14 ደግሞ እንደገና እናንብበው። አፋቸውም እርግማንና መራራነት ሞልቶበታል ይላል። ታላቁ ሐኪም የሰው ልጆችን በተመለከተ ይህ ከላይ አሁን ያነበብነውን ይናገራል። አፋቸው እርግማንን፣ ስድብን፣ ማታለልንና ከንቱ ንግግርን ተሞልቷል። ዛሬ ከተራ ሰው ጀምሮ እስከ ከፍተኛ የመንግሥት ባለሥልጣናት ያሉትን ሰዎች ንግግር ብሰሙ ምን ያህል ስድብንና እርግማንን የተሞላ እንደሆነ ታረጋግጣላችሁ። ከጤናማ ንግግሮቻቸው ይልቅ ከንቱ ንግግሮቻቸው ይበዛሉ። ሰዎችን በተመለከተ እግዚአብሔር የሚናገረው ስድስተኛው ነገር ደግሞ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው የሚል ነው። ሮሜ ምዕራፍ 3 ቁጥር 15ን ልብ ይሏል። ኢሳይያስ 59 ቁጥር 7 እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሕን ደም ለማፍሰስ ይፈጥናሉ። ሐሳባቸው የኃጢአት ሐሳብ ነው፣ ጉስቁልናና ቅጥቃጤ በመንገዳቸው አለ ይላል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው ከሚለው ጋር ምንኛ ይጣጣማል! ጥፋትና ጉስቁልና በመንገዳቸው ይገኛል ይላል። ቁጥር 16ን ልብ ይሏል። ሰው በደረሰበት ስፍራ ሁሉ ጥፋትና ጉስቁልና ይከሰታል። ይህም ቢሆን ቀደም ብለን በጠቀስነው ጥቅስ ውስጥ ተካቷል። የሰላምንም መንገድ አያውቁም የሚለውን ቃሉን ደግሞ ከቁጥር 17 ላይ እናነባለን። ሰው የሰላምን መንገድ አያውቅም። እስቲ ያላችሁበትን ዓለም ተመልከቱ። እስከ ዛሬ ድረስ የሰው ልጅ ሰላምን ይፈልጋል፣ ሰላምን ግን አግኝቶ አያውቅም። ራዲዮኖቻችሁን አዳምጡ፣ ጋዜጦችንም አንብቡ። በብዙ አገሮች ሰላም የለም ብሎ ያወሩናል ወይም ደግሞ ይናገራሉ። በዓይኖቻቸው ፊት እግዚአብሔርን መፍራት የለም የሚል ቃል ደግሞ በቁጥር 18 ሰፍሮ እናያለን። አሁን ጳውሎስ ዝርዝሮቹን አጠናቋል። ሰዎች እግዚአብሔርን ይዳፈራሉ። እግዚአብሔርን አይፈሩም። አንዋኗራቸውም እግዚአብሔር የሌለ ያህል ነው። አንዳንዶች ሕግ አለን፣ ሕጉን ከተበቀን ሁሉም ነገር ይስተካከላል ይሉ ይሆናል። ጳውሎስ ለነዚህ ሰዎችም የሚናገረው አለው፣ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይላል። ሮሜ ምዕራፍ 3 ቁጥር 19ን ይመለከቷል። ወገኖቼ የሰው ልጅ የሙሴን ሕግ በመጠበቅ መጽደቅ አይችልም። ሕግ ሰውን ከወደቀበት አዘቅት ሊያወጣው አይችልም። እንዲያውም ተቃራኒውን እንደሚያደርግ ነው የምናውቀው። ሕግ ያድነኛል ብሎ ማሰብ ከፓራሹት ይልቅ አሸዋ የተሞላ ጆንያ ተሸክሞ ከአይሮፕላን እንደመዝለል ነው። ሕግ በሰዎች ላይ ይፈርዳል። ሕግ የሞት አገልጋይ ነው። ቁጥራያን እናንብብ። ይህም የሕግን ሥራ በመሥራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኀጢአት በሕግ ይታወቃልና አይላል። ወዳጆቼ የሕግን ሥራ በመሥራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ይላል። እንግዲህ ደህንነትን ለማግኘት የሙሴን ሕግ መጠበቅ እንዳለባችሁና መጠበቅም እንደምትችሉ የምታምኑ ከሆነ ይህን በሚገባ እንድታስተውሉ መክራችኋለሁ። መጽደቅ ማለት ከማንኛውም በደል ነጻ መሆን፣ የእግዚአብሔርን መስፈርት ማሟላት ማለት ነው። ልድገምላችሁ፣ መጽደቅ ማለት ከማንኛውም በደል ነጻ መሆን፣ የእግዚአብሔርን መስፈርት ማሟላት ማለት ነው። ወዳጆቼ ማንኛችንም ብንሆን ይህን ማድረግ አንችልም። እንዲህ ከሆነ ታዲያ የሕግ አስፈላጊነት ወይም አላማው ምን ሊሆን ነው? ኀጢአት በሕግ ይታወቃልና የሚለውን ልብ እንድታደርጉልኝ ይፈልጋለሁ። እንግዲህ የሕግ አላማ ለሰው ደህንነትን መስጠት ሳይሆን ሰው ኀጢአት ምን እንደሆነ እንዲያውቅ ነው ማለት ነው። ሕግ የሰውን ኀጢአተኝነት ያሳያል ማለት ነው። በሌላ አባባል በሌሊትና በቀን መካከል ያለውን ልዩነት ያህል በቁጥር 20ና 21 መካከልም ከፍተኛ ልዩነትን እናያለን። የሰውን ኀጢአተኝነት በሚገባ ካሳየ በኋላ ጳውሎስ እግዚአብሔር ያዘጋጀውን አስደናቂ ደህንነት ያቀርባል። በእምነት ብቻ ስለሚገኘው ጽድቅ ይናገራል። ይህንም በቀሪው የዚህ ምዕራፍ ክፍል የምንመለከተው ይሆናል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ጥናታችንን እዚህ ላይ እናበቃለን። እስከዚያው ድረስ ደህና ደሩ እያልን በዚህ ዝማሬ የምንሰናበታችሁ በቴክኒኩ በኩል ቴክኒሻን
አለማየሁ ዳዊት፣
በትምህርቱ በኩል እኔ አበበ ከበደ ወርቅ የነበርኩኝ። ደህና ደሩ።
በየዘመኑ በየዘመኑ ኢየሱስ አሸናፊ ነው። በየዘመኑ በየዘመኑ ወንጌል አሸናፊ ነው። በየዘመኑ በየዘመኑ አማኝ አሸናፊ ነው። የገሃነም ክንዶች አልቻሉንም፣ ተስኗቸው እንኳን አልገታንም። የድላችን ፀሐይ ፈንጥቆ የእግዚአብሔር ሕዝብ ምታየ ደምቆ የድላችን ፀሐይ ፈንጥቆ የእግዚአብሔር ሕዝብ ምታየ ደምቆ በየዘመኑ በየዘመኑ ኢየሱስ አሸናፊ ነው። በየዘመኑ በየዘመኑ ወንጌል አሸናፊ ነው። በየዘመኑ በየዘመኑ አማኝ አሸናፊ ነው። የሰይጣን ምስር ተበታትሷል፣ የአፍረቱን ሸማ ተከናንቧል። አልወደቅንም እኛስ አልተፋንም፣ በአሸናፊነት እንሄዳለን። አልወደቅንም እኛስ አልተፋንም፣ በአሸናፊነት እንሄዳለን። በየዘመኑ በየዘመኑ ኢየሱስ አሸናፊ ነው። በየዘመኑ በየዘመኑ ወንጌል አሸናፊ ነው። በየዘመኑ